አመዛዛኝ ድምጾች በሚል ርዕስ በወቅታዊ የኢትዮጵያ ጉዳይ ዙሪያ የተጀመረ የውይይት ፕሮግራም አካል ነው። በኢትዮጵያ በቅርቡ የደረሰውንና በርካቶች በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር ይጥራል። የሀገርንና የህዝብን መጪ እጣም ይዳስሳል። አሁን የችግሮቹ መንስኤዎችም ሆነ ፈውሱን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ውይይታቸው እልባት ከተደረገበት ይጀምራል።
አቴልማ ስለተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የህግን ፈተናዎች ህግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻቸዋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላልና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ ድል ለመስጠት ዛሬ ላይ ያሉ ተጨባጭ ችግሮችንም እስኪ እንመልከት። እንደሚታወቀው ኢትዮጵያ ወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው፣ ያውም ስራ የሌለው ስራ አጥ ወጣት ነው። እጦት ጎልቶ ከሚታዩ ችግሮች እንደ አንዱ ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እንዴት መውጣት እንችላለን? ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? የሚወያዩበት መፍትሄውንም እሱ መሰረት ባደረገ መልኩ አንዳንድ ሐሳቦችን ፈንጥቆ አቶ ይልማ ከሶል ጀምርና አሁን ደግሞ ወደ ኋላ እንመለስ።
ስለ ችግር ማውራት ይቀላል፣ በርግጥ መፍትሄ መፈለግ ቀላል አይደለም። ግን በፖለቲካ አመለካከትና በችግር በተቃርኖ አፈታት ይሄን እንደሆነ ሰላምና መግባባት ሊኖር የሚችለው ከጭቅጭቅና ከጦርነት ወደ ሰላም እና ወደ መግባባት ሊሄድ የሚችለው ያለንበት ሁኔታ አሁን ያለንበት ሁኔታ ሊቀጥል የማይችል ነው፣ ልንሸከመው የማንችል ነው፣ እያጠፋን ያለ ነው የሚል እምነት በተገዳዳሪ ፓርቲዎች መንግስትን ጨምሮ ሲኖር እዚህ ደረጃ ላይ ደርሰናል ወይ ነው። እዚህ ደረጃ ላይ የምንደርስበት ምዕራፍ ላይ ነን ብዬ አምናለሁ። ለምን? ሁላችንም የተከተልነው መንገድ አዳከመን፣ አጋለጠን፣ አሳጣን እንጂ ወደ ተቀባይነት ወደ መከበር ደረጃ አላደረሰን። ባለፈው ሰሞናት ያየነው ነገር እጅግ አስከፊ ነው፣ የሚዘገንን ነው። ግን ደግሞ ይሄ ነገር ካለ ምንድን መፍትሄው ብለን አንድ አይነት ሁሉን በሽታችንን የሚያድን መድኃኒት ማግኘት አይቻልም። ብዙ ፓሊሲ የሚባል ነገር የለም። በእኔ በራሴ አመለካከት የሰሜኑ ችግር አንድ አይነት ነው። የምዕራቡ ችግር አንድ አይነት ነው። የምስራቅና ደግሞ ምስራቁ ችግር እጅግ በጣም ክሪቲካል መሰረታዊ ኢንዲጂነስ የሆነ ችግር አይደለም። የውጭ ኢንፍሉዌንስ እንዳለበት በእርግጥ መናገር ይቻላል። ይህን መደባበቅ አይቻልም። ስለዚህ ሃይማኖትን ተንተርሶ መጥቷል። ሌላ ደግሞ የግዛት መስፋፋትን ተከትሎ መጥቷል። ያለንበት ሁኔታ ደግሞ ከዚህ ነፃ ሊሆን አይችልም። ከነዚህ ችግሮችና ፈተናዎች ነፃ አይሆንም። ያለንበት ጥምጠኛ ኃይለኛ የሆነ የጂኦፖለቲካ ውዝግብ ያለበት ዘመን ውስጥ ክልል ውስጥ ነው ያለ። በዛ ተጽዕኖ ውስጥ ተጽዕኖ አይመጣብንም ብሎ መገመትም አይቻልም። ስለዚህ መንግስት እኔ በእኔ በኩል የሚመስለው ህግን እያስከበረ ሉዓላዊነትን ያለምንም ድርድር እያስከበረ በቅድሚያ የምስራቅና የደቡብ ምስራቅ ችግር በልዩ አይን በቅድሚያ ማየት አለበት። ሌላው ምናልባት ችግር የለም ለማለት ሰዓት አልሰጥ ይችላል። በዛ መልክ ማየት አለበት። የችግሩ ማዕከልን ሴንተሩ ያ ለምን ምን መደረግ አለበት ለይት ምት ነው ወይስ ተቀባይነት እና ህጋዊነት ያለው ጥያቄ ነው ወይስ ደግሞ ሌላ ነገር አዝሎ ይብቻል የሚለው በግልጽ በድፍረት ማየት ማገናዘብ ነው መሰራለ።
መልካም አመሰግናለሁ። አቶ ሙልጌታ ወደርሶንም መጣው አቶ ይልማ ወደ መፍትሄ የሚወስዱ ነገሮችንም ገፋ አድርገው ተነጋግረዋል። እስኪ ችግሮቹም ላይ የሚታዩ እስካሁን ያልተነሱ የተለየ ትኩረት እንዲሰጣቸው የሚገባ እናልባትም መፍትሄ ሊያቀርቡ እንችላሉ የሚሏቸው ችግሮችንም
አዎ ችግራችን አሁን በጣም ተከፋፍለናል። የኢትዮጵያ ህዝብ አሁን ተከፋፍሏል በከፍተኛ ደረጃ እርስ በርሳችን የምንጠራጠርበት ሰዓት ላይ ነው ያለነው። ይሄ ክፍፍል ሁለት መንገድ ነው። አንድ ወገን ኢትዮጵያን በብሔርና በብሔረሰብ አንዱ ብሔር የሌላው ብሔር ጠላት፣ አንዱም ብሔር በሌላው ብሔር እንዲጠረጠር የጥርጣሬና የጥላቻ ግንኙነት እንዲኖር በተለያዩ ኢትዮጵያ ማህበረሰቦች የሚሞክር ሲሆን፣ ሌላው ወገን ደግሞ ኢትዮጵያ አንድ ነው አንድ ኮነን የቋንቋምን ነገር የተለያዩ ነገሮች ቢኖሩንም እሱ ዝርዝር ነው አጠቃላይ ግን እንዳገር አንድ መሆን እንችላለን አንድ ነን ብሎ የሚያስብ ነው። ቢያንስ በእነዚህ ሁለት ፍሎች ሊከፈል ይችላል ኢትዮጵያ ህዝብ እና የሚያስቸግረው ምንድነው እነው አሁን ጎልቶ እሱ ነው አሁን አደገኛ መልክ እየያዘ ሄደው። ምክንያቱም ከመነጋገር ከመጨቃጨቅ ከመጠራጠር አልፎ አሁን ጥላት ላይ ጉልበት ደግሞ ሰው በሰው ብሔሩ ተፈርዶ በደህንነት ምስም ይጋን ንጹህ ነው ተብሎ በቋንቋውና በወላጁ ማንነት ጉዳት የሚያስተናግድበት ሰዓት የሚያስፈራ ፓርቱ የሚያሳዝን ነገር ነው። እንደ ሰው የሚያሳዝን በነገሩ ምክንያቱም ሰውን በቋንቋው ጃጅ ስታደርገው ሰውን በወላጆቹ ማንነት ፈርደህ ጉዳት በጣም በጣም የሚከብድ ነው። ግን በሌላ በኩል ደግሞ ስታንዳርድ ቆርጥ የሚያግዝህ ሌላ ጥሩ ነገር ደግሞ አለ። ኢትዮጵያ ህዝብ ሌላም ነገር ነው ማለት ለምሳሌ የአንድ ብሔር አባል የሌላ ብሔር አባልን ሲያጠቃ ያጥቂው ብሔር አባል የሆነ ሌላ ሰው ትክክል እንዳልሆነ ሁላ ነግሮ አንዳንዴ ያስቆመበት ሰዓት እንዳለ ነው የምንሰማው። ይሄ ልክ አይደለም እና ይህ ከኛ ጋር እኮ ለዘመናት ኖሯል እንዴት ነው የሚለየኝ ስል ይክኝ እዚህ ተወልደ እዚህ ያጠቅ እንደኝ ያውም አንድ አይነት ቋንቋ የሚናገር ሰው ግን ተሰፍሮ እናቱ አያቱ ትግሬ አይደለም ወይም አያቱ አማራ አይደለም ሱዚ ተወልዶ አማራ ቢመስልም እየተባለ ሰው እንዴት ይጎዳል ብሎ የሚከላከል ማለት አሁን ምናልባት አንድ ደረጃ ቀርቶ ሊሆን ይችላል። እነዚህ ምክንያታዊ ሰዎች በሁኔታዎች መቀየር በመጥፎ መልኩ ሁኔታዎች እየተቀየሩ እነዚህ ሪዝናብል ሰዎችም የክልል ብሔረተኝነት ኢትዮጵያ ውስጥ አሁን እያንሰራፋ ያለው እዚህ ደረጃ ያደረሰው ይህ ጽንፈኛ የሆነ የክልል ብሔረተኝነት ምን ሊፈጠር ይችላል መሰለህ? አንተ ንጹህኝ ለዚህ ውስጥ አልሳተፍም እንኳን ብትል እነዛ የኔ ወገን ነው ብለው የሚያስቡ ሰዎች ወይም ከኛ ጋር ትሆናለህ ወይም ደግሞ እንመታሃለን ሊሉ ይችላሉ። እዛ ደረጃ ሁላ ሊደርስ ይችላል። አንድ ትንሽ ስቴፕ ነው የቀረን ወደዛ የምንደርስበት። ሌላ ቦታ እንደዚህ ሰው በማንነቱ የተጠቃበት አገር ታሪክ ስናነብ መጥቀስ ላልፈለግኩ ነው የሀገሮቹ ስም ታሪክ ብናነብ ተመሳሳይ ነገር እየደገም ያለን ስለመሰለኝ ነው። በሌላ በኩል ግን ደግሞ ተስፋ እንዳትቆጥ የሚረዳህ ነገር አለ። ኢትዮጵያ ህዝብ ልክ እንዳልኩ እንደነዚህ አይነት ሰዎች እየተመናመኑ ቢመጡም ተው የሚልና ሰው በሰውነቱ የሚፈርድ የህዝብ ቁጥርም ቀላል አይደለም። እኔ ፍርሃት እሱ እየቀነሰ ስለሆነ ጉልበተኛው ደግሞ የሚበዛው ወጣት ኢትዮጵያ ህዝብ ደግሞ አብዛኛው ከ65% በላይ የሀገሪቱ ፖፑሌሽን ወጣት ነው ከ30 በታች የሆነ ነው ደግሞ ይሄ ሁሉ ችግር የመፍጠር አቅም ያለ። ይሄ ነገር ስታየው በመንግስት ላይ ከፍተኛ ችግር ፈጥሯል። በተለይ ኢትዮጵያ ሴንተር ላልቷል በጣም ተዳክሟል። ሴንተር ጠቅላይ ሚኒስትር መለስ ካለፉ በኋላ ሴንተሩ እየተዳከመ መጥቶ ምናልባት እኔ የምለው በአንድ በኩል በእርግጥ እንደዛ ሰው ሊሆኑ ይችላሉ ከተዳከመ መንግስት የመጣው አሁን ፕሮስፐሪቲ ቢባሉም መሰረታቸው ያደግ ነው እና ካማ የሆነ የመሀል መንግስት ሲኖርህና ህዝብ ደግሞ በጣም ተከፋፍሎ በዚህ ደረጃ እርስ በርሱ ችግር ውስጥ ሲገባ ፐርፌክት ስቶርም እንደተፈጠረ ነው የሚመስልህ እንዴ? ታዲያ እንዴት አድርገን ነው ከዚህ ሰብሰብ ማለት የምንችለው? ከዚህ ማለት እንዴት ነው ልንወጣ የምንችለው የሚለው ጥያቄ በጣም ከባድ የሚሆነው ለዚህ ነው። ግን ሶሉሽኑ ህዝብ ነው የከፋፈለን ነገር ትንሽ ለዘብ ብናረገው ለምሳሌ ጽንፈኝነት የተጠናወተው ብሔረተኝነት በህግም በትምህርትም በምክርም የብዙ ነገሮች ስብስብ መፍትሄ ብንጨምርበት ሌላ ችግር ሲፈጠር መንግስት እንዲመጣል ይፈልጋለሁ። ስለዚህ መንግስትም እንዲጠናከር ማረግ ብንሞክርስ? ሌላ ፖለቲካ ፓርቲዎቻችን ችግር ነው። ፖለቲካ ፓርቲዎቻችን ራሳቸው ተከታዮቻቸው የተወሰኑ ናቸው። በሚሊዮን የሚቆጠር ተከታይ ያለው ተቃዋሚ ድርጅት ኢትዮጵያ ውስጥ የለም። በቃ የለም ማለት ሊያንቀሳቀሱት የሚችሉ ሰው ኖሮ ጎበዝ ተው ብለው ሊያስታግዙት ለመጥፎ ነገር ሊያነቃንቁት የሚችሉ ሰው አላቸው። አንዳንዶቹ ተናልሽ ለጥሩ ነገር ግን ተንቀሳቀሱት እስካሁን አላየሁም። ለመቃወም አንዳንዱ እንዲጎዳ ተጠቅመውበት ሊሆን ይችላል። ግን ለጥሩ ነገር ተቀራረቡ አንድ ሀገር ነው ወንድም እህት ነን ጠባ ያስፈልግም በማስተባበር ይቻሉት በሚሊዮን የሚቆጠር ህዝብ ያላቸው ፖለቲካ ፓርቲዎች አሉ። ለነገሩ ፖለቲካ ፓርቲዎች አሁን እያየነጣጥ ብለዋል። ሰው አሁን እየታሰረ ነው። አሁን የትኛው ነው ፖለቲካ ፓርቲ ተነስቶ እንዴት እንደዚህ ይደረጋል ብሎ ሲከራከርን እየሰማሁ አይደለም። ለምን ኢትዮጵያ ህዝብ አሁን ይገባ ነው እንጂ በርግጥ በገባን መሰረት እንንቀሳቀሳለን ገና የሚታይ ነው። ግን ሁሉ ኢትዮጵያውያን በጣም ያደነገጠና በጣም ሾክ ይሆናል። እዚህ ላይ መንግስት ጥሩ እድል ያገኘ ይመስለኛል። ጥሩ አጋጣሚ ነው። ፋታ አግኝቷል። ማስረጃ ያለው አሁን ለአመታት ስናወራ የነበረው ሰው ጎበዝ ይጽፍ የክልል የረፈኝነት 21 ቀን ያጋጨናል ለተንስናወራ የነበረው ከዚህ በፊት አሁን ወሬ በተግባር ያው ታይቷል። ለምክረ በማሰብ ሰማሰለ አሁን ሚንስል እንዲሆን ያደርገው ይመስለኛል። አይ ኮንቪክሽን እምነት በሁለት ደረጃ ሲሆን በጣም ጠንካራ ሆነ። መጀመሪያ ኢንተሌክቹዋል በአእምሮ ምክንያታዊ ሆነ እርዳታ ማሰብ ይችላልበት። ከዛ በላይ ግን ኢሞሽናሊ ኮንቪንስ መሆን አለበት። አንድ ሰው የተጨቆነ ነው ብለ ሲጨቆን በተግባር ሲታየው የሚሰማ ስሜት ሲጨመርበት የሚኖረው የኮንቪክሽን ጥንካሬ በጣም ይለያል። ደ ሶሉሽን አድርጌ ሳጀስት ማድረገው ምንድነው የኢትዮጵያ መንግስት ፌደራል መንግስት ዛሬ ራሱ ስልጣን ላይ እንዲቆይ ይፈልጋል። ይሄ መንግስት በዚህ ሰዓት እንዲጠናከር እንጂ እንዲዳከም እንዲቆይ እንጂ ይቀየር አልፈልግም። ስለዚህ ተደረገ ያለበት ምክንያቱም ህልውና ያረጋግጥልኛል ብዬ ማየው ተቋማ ምን ያለኝ ተስፋ ሌላ የለም። እርስ በርሳችን የምንጠራጠር ከሆነ የሆነ ከላይ ሁላችንም መቆጣጠር የሚችለው መጀመሪያ ምንያን ማወቅ አለበት፣ ህዝቡን ማወቅ አለበት፣ የት እንደምንኖር ምን እንደምንሰራ። እሱ ለማድረግ ደግሞ ጠንካራ የሆነ ኢንቴሊጀንስ ተቋም ይኖረው ይገባል። ኢንቴሊጀንስ ኃይሉ ማጠናከር አለበት። ዶክተር አብይ መንግስት ኢንተለጀንስን አጠናክረው ኢትዮጵያን በሚገባ አውቆ በዛው መሰረት የተጠናና የተደራጀ ኢንፎርሜሽን ይዞ መንቀሳቀስ መቻል አለበት። ሌላ ጉልበቱም እንደዚህ ማጠናከር አለበት። ኢትዮጵያ ሎካል የሆነ ችግር ብቻ አይደለም ያላት፣ ኢንተርናሽናል ፕሮብለምም ቻሌንጅም አላት። ስለዚህ ከዚህ ተነስተን ስናየው ጠንካራ የሆነ ሰራዊት እንዲኖረን እንፈልጋለን። ሶስተኛው የክልሎች ጉልበት የሚቀንስበት መንገድ መፈጠር አለበት። አይ ክልሎች በተጠናከሩ ቁጥር ሴንተሩ ነው የሚዳከመው። ሶ ሴንተሩ እየተጠናከረ ክልሎች መዳከም መቻል አለባቸው። ክልል ሴንተሩ መጠናከር የሚችለው በክልሎች ኤክስፐንስ መሆን አለበት። ክልል ከፖሊስ ያለፈ ጉልበት አያስፈልግም። አሁን ግን የምናየው ክልሎች ራሳቸው ፈርጥመው ልክ 9-10 ሀገር ያለ ነው ይመስል ኢትዮጵያ ውስጥ የሰራዊት ብዛት ስታይ እና እነዚህን ነገሮች ማድረግ የምንችልበት አጋጣሚ የተፈጠረ ይመስለኛል። እነዚህ አንድ ላይ ልንሰራ አይ ቲንክ ወደ ቻለች ኢትዮጵያ የመጓዝ እድላችን ከፍ የሚል ይመስለኛል።
መልካም ፈተናና አጋጣሚም እንጭምር ነው እያሉ ነው አቶ ሙልጌታ። ስጋቱንም ሳይዘነጉ አቶ ደረጀ ብዙ ሀሳቦች የሚያነሱባቸው ወይም የሚመዘዙ ሰበሶች በአቶ ኤልማና በአቶ ሙልጌታ ንግግር ውስጥ ተነስተዋል። አንድ ሀሳብ ልጨምርና ቀድሞ የተነሱትም ላይ የሚታዩት ነገር ካለ በዚያም መንገድ ይሁን በሌላ የሚያያቸው ነው። በአጠቃላይ ደረጃ ነው አሁን በአብዛኛው ነው ያየነው ሀገሪቱ ወደፊት ልትሄድ የምትችልበትን አቅጣጫ በጥቅል ነው ያወራ ነው። እስኪ ቅርብ ከሆነው እንመልከት። አሁን የብዙዎች ህይወት ጠፍቷል። ከመቶ በላይ ሰዎች ናቸው የተገደሉት። ዘግናኝ አገዳደል ነው የተፈጸመው። መጠየቅ አለ ወይ? የህግ ባለሙያዎችም ስለሆናችሁ በህግ አይን የምታያቸውንም ነገሮች እናዛምድ። ይቻላል ወይ? መላልሼ ለራሴ የምጠይቀው አንድ ጥያቄ፣ እንዴት ነው አንድ ሰው ሌላን ሰው መግደል እንደሚችል ለራሱ የሚሰጠው መብት? ምንም ይሁን ምንም ምክንያቱ ያውን በሚዘገንን መንገድ እድሜ ልኩን ያፈራውን ቢት በሳት ማጋይት ይሄን ስልጣን ለራስ መስጠት ከየት መጣ? መቼስ ነው ተጠያቂ ሲሆን በግልጽ የምናየው? እስከዛሬ የተደረጉ ጥፋቶችም ሙሉ በሙሉ አላየንምና መንግስት እነኚህን አይነት እርምጃዎች ለግል ፖለቲካ አላማ ማራመጃ ሳይያድርግ ተጠያቂዎች በግልጽ በሚታይ ፍርድ የሚቀርቡበትስ መንገድ ምንድነው የሚታያችሁ? አተረረጀ
ኦኬ አመሰግናለሁ። ያን አነሳውን ጥያቄ ለመልስና ከዛ በኋላ የተነሱት አንዳንድ ነጥቦች ላይ ትንሽ አስተያየቶችን ለመስጠት ፈልጋለሁ። በህግ ፊሎሶፊ መሰረት በአንድ ሀገር ውስጥ ሰው ልጅ ላይ ጥቃት ፈጸም የሚችለው መንግስት ብቻ ነው። ያንን የሚያደርገው ህግ ተከትሎ ለምሳሌ ዴት ፔናልቲ ወይም የሞት ፍርድ ፍርድ ቤት በሚወስንበት ጊዜ መንግስት የመግደል ስልጣን ይሰጠዋል። በፍርድ ማለት ከመንግስት ውጪ መግደል የሚፈቀድለት ሰው የለም። ህጎች በሁለት ይከፈላሉ። ናቹራል ሎ የሚባሉ አሉ፣ ፖዚቲቭ ሎ የሚባሉ የተፈጥሯዊ ህጎች። እነዚህ የተፈጥሯዊ ህጎች ውስጥ አንዱ የሰውን ህይወት ማጥፋት አለመቻል ነው። መግደል የተፈጥሮ ህግንም ይጥስ ድርጊት ነው። ትራፊክ መብራት መጣስ ለምሳሌ የተፈጥሮ ህግ አይደለም። ትራፊክ መብራት መንግስት የፈጠረው የትራንስፖርት ሲስተም ነው። ያ ፖዚቲቭ ነው እና ከተፈጥሮ ህግ ጋር መጣ አይደለም። ግን ሰው ሲፈጠር ሰው ሆኖ ሲፈጠር መንግስት ሳይኖር በፊት ጀምሮ መግደል በሰዎች መሃል እንኳን ተከለከለ እና መንግስት የሞኖፖሊ ቫዮለንስ ይላል አንድ ፈላስፋ። ማለት ወይም ደግሞ ጥቃትን ሞኖፖላይዝ ማድረግ የሚችለው መንግስት ነው። በአንድ ሲስተም ውስጥ በአንድ ሀገር ውስጥ ታጥቀው የሚዘዋወሩ ከመንግስት ውጪ ሰዎች መኖር አይችሉም። በአንድ ሀገር ውስጥ በራሳቸው የሰውን ህይወት የመኖርና ያለመኖር የሚወስኑ ሰዎች ሊኖሩ አይችሉም። ይሄ ደረጃ ላይ እንዴት ሊደርስ ቻል ብለን ከጠየቅን ሲባሉ የነበሩ ነገሮች ነበሩ። መንግስት በትዕግስት ማለፍ፣ ይቅርታ ማድረግ፣ ከዚህ በኋላ ትዕግስት አቁመናል ይቅርታ አቁመናል እና በህግ አስተሳሰቦች ኮንሰፕቶች ትዕግስት የሚባለው ቃል የለም ህግ ውስጥ። መንግስት ወንጀል እየተፈጸመ በትዕግስት አልፈዋለሁ የሚባል ነገር ምናልባት በጣም ትናንሽ ጥፋቶች ሊኖሩ ይችላሉ፣ ትራሽ ለማንሳት ወይም እንደዚህ አይነት አንዳንድ ጥቃቅን ነገሮች ዝም ብሎ ፖሊስ አይቶ ሊያልፋቸው የሚችላቸው። ነገር ግን የሰው ህይወት እየጠፋ በትዕግስት አልፈዋለሁ የምትችለው አይደለም። ይቅርታም ማድረግ አትችልም፣ ምክንያቱም ጉዳቱ መንግስት ላይም ብቻ አይደለም። እንዲህ አይነት ጥፋቶች መንግስት ላይ እንደተደረጉ ነው የአንድን ዜጋ መግደል፣ ግን ግለሰብም ላይ ነው እና ከበዳዩ ግለሰቡ የግለሰቡ ቤተሰብም ጭምር ስለሆነ ምህረት እንኳን የሚያስደርግ ነገር ቢኖር በስተት እንኳን አንድ ሰው ሌላ ሰው ቢግደል እንደየጭንቅላት ስቴቱ ማለት ወይም አውቆ ይግደል ወይም ፈልገውን ጥንቃቄ ሳያደርግ ይግደል ተለያየ ደረጃ አለው። ያ ከታየ በኋላ ምህረት ጋር ቢሄደው ጥፋተኝነቱ ታምኖ ምን አይነት ቅጣት ይገባዋል የሚለው ጋር ሲደረስ ነው እንጂ ሳይከሰስ ምህረት አይደረግ። ጥፋት እየታየ ሰው የሞተ ይቅርታ አይደረግ። እነዚህ ትናንሽ ነገሮች በመታልፍ ጊዜ ብሮክን ግላስ የሚባል ቲዮሪ አለ፣ አመለካከት። አንድ አካባቢ ገና ሲሰበር አንድ መስኮት ካልተሰራ ያ ቤት እየፈራረሰ ይሄዳል ከማለት የሚመጣ አመለካከት ነው። ወንጀልም እንደዛው ነው። ራዩ ሰው ሲገደል ወይም ሻሸመኔ ከዚህ በፊት ሰው ሲገደል ሰው ተሰቅሎ ፎቶ ሁሉ ስካነሱ ድረስ ያ በሚታይበት ጊዜ መንግስት ወዲያውኑ እነዚህን ሰዎች ተጠያቂ የሚሆኑ ተጠርጣሪዎች ተከሰው ፍርድ ቤት ደግሞ ሲቀርቡ ሰው እንዲያይ ያንን ካሜራ አስገብቶ ፍርድ ቤቶች ኢትዮጵያ ውስጥ ጋዜጠኞች ገብተው መቅዳት ቢጀምሩ በጣም ጠቃሚ ይመስለኛል ካሁን ጀምሮ። ምክንያቱም ሰው ማየት አለበት። የተጎዳው ሰው ሲናገር ጥፋተኛ ተብለው የተጠረጠሩ ሰዎች ወንጀለኛ ይሁኑ አይሁኑ ህዝቡም የሚቀርበውን ማስረጃ አይቶ በራስ ግምት ውስጥ እንዲገባ፣ ምክንያቱም ከመንግስት ብቻ ካቀረበ ህግ ብቻ እንዲነው የሚለው ተነግሮ በቂ አይመስለኝም። ምክንያቱም የህግ ስርዓት ግልጽ በሚካሄድበት ጊዜ ለስርዓቱ ጠቃሚ ነው፣ ለህዝቡም ጠቃሚ ነው፣ ታማኝነቱንም ህግ ስርዓት ላይ ያለውንም እምነት ከፍ ያደርገዋል። ስለዚህ እዚህ ደረጃ ያደረሰው ህግ እንደየጊዜው እንደየሁኔታው ይሄኛው ይታለፋል ይሄኛው አይታለፍም ይሄኛውን እንደዚህ የተዛባ ስርዓት ስለቀጠል ይመስለኛል ባለፈው 2 አመት። አሁን ግን ከዚህ በኋላ የሚል ነገር ተ አላግባብና ባስተቃቂ ሁኔታ ከመሞታቸው ቤቶች ከመጥፋታቸው ነው ትምህርት የተገኘው። ከሁለቱም ሊሆን ይችላል ትምህርት የተገኘው፣ ግን ብዙ ትምህርት ተገኝቷል።
አሉላንና እንግዶቹን እናመሰግናለን። ውይይቱ አላበቃም፣ ይቀጥላል።